Washington, the voice of America.
በኢትዮጵያ ግማሽ በመቶ የሚጠጋው የህዝብ ቁጥር እድሜያቸው ከ30 በታች የሆኑ ወጣቶች እንደሆኑ ጥናቶች ያሳያሉ። በተለያዩ የሀገሪቱ ክልሎች የሚገኙ እነዚህ ወጣቶችም በክልልና በፌደራል ደረጃ ያሉ ተቋማዊና አስተዳደራዊ ለውጥ ለማምጣት ይታገላሉ። ላብነት ለማንሳት ፋኖ፣ ቄሮ፣ ዘርማ፣ እጀቶ፣ ፈንቅል በመባል የሚታወቁትን መጥቀስ ይቻላል። እነዚህ እንቅስቃሴዎች በአብዛኛው በሰላማዊ መንገድ ትግል ማድረግ ዓላማ እንዳላቸው ይነገራል። ይሁንና በየክልሉ ያሉ ወጣቶች በሰላማዊ መንገድ የጀመሩት ትግል በተለያዩ ጊዜያት ወደ ጥፋት ሲቀየርም ታይቷል። እነዚህ ወጣት ቡድኖች ስለሚያነሷቸው ጥያቄዎች አንድነትና ልዩነት፣ አካሄድና አደረጃጀት ኤደን ገረመው በመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር የሆኑትን አቶ በፍቃዱ ኃይሉን አነጋግራለች። አቶ በፍቃዱ የወጣት ቡድኖቹን የሚያመሳስላቸውን ነገር ከሚያብራሩበት ይጀምራል።
በላይ የሚያመሳስላቸው ወጣትነታቸው ይመስለኛልና በተለይ ወጣትነታቸው ላይ ብለን እንድነው ማስፈር የሚለው ከሶስት እስከ አራት ዓመት እድሜ ያላቸው 28% ያክል የሚደርሱ ናቸው። እነዚህ ናቸው እንግዲህ በተባበሩት መንግስታት ዴፊኒሽን ፋንድነ ወጣት ነው የሚባሉት ማለት ነው። ስለዚህ ከሩ በላይ የሆነው ህዝብ እነዚህ ወጣቶች ናቸው። በዛ ላይ አብዛኞቹ የአዲሱ የትምህርት ፖሊሲ ውጤትም ናቸው። እነዚህ ወጣቶች ና ምንድነው ከአስረኛ ክፍል ብለው ትምህርታቸው ይጨርሱ ወደ ቴክኒክ ትምህርት ቤት የሚሄዱዋሉ። ብዙዎቹ ወደ ቴክኒክ ውስጥ አይሄዱ። ስለዚህ ትምህርት ጨርሰዋል፣ ስራ ያገኙላቸው። አብዛኞቹ በጣም ገና 20 ዓመት እንኳን ያልሞላቸው ወጣቶች ናቸው። በተለይ አደባባይ ላይ የሚወጡት ሰልፎችን የሚመሩት 25 ዓመት በታች የሆኑ ናቸው። እና ይሄ ነው የሚያመሳስላቸው። ስራ ብሶት አለባቸው። ከዛ በኋላ የትም ሀገራዊ ተቀጠራሉ። የፖለቲካ ፕሌስተኞች የሚናገሩትን አጀንዳ ነው በብዛት የሚያራምዱት። ያንን አደባባይ ውጭ ሁለታል። ስለዚህ ቢያር ሞቢ ላይ ንቅናቄያቸው የሚመራው በብሔርተኞቹ አለቆች ወይም ሊቃኑ ነው ማለት ነው። እነሱ እንደ ደቂቅ ልትቆጥሪያቸው ትችያለሽ ማለት ነው። የሊቃኑ ተከታይ ናቸው።
አቶ በፍቃዱ ወጣቶቹን ሌላ የሚያመሳስላቸው ነገር ወደ ትግል የሚገቡበት ዓላማ መሆኑን የሚያነሳሉ። እንደሳቸው አባባል በተለያዩ የፖለቲካ እንቅስቃሴዎች ውስጥ መሳተፍ ለስርዓት ወጣቶች የክብር ጥያቄ ነው ይላሉ።
የፖለቲካ ደረጃቸው እንግዲህ ፎርማል ነው። አሁን የፖለቲካ ትኩሳቱ በጣም የጠበበት ነው። ሁሉ በአደባባይ ቢወጣት ቴንና ጥያቄ አስመልሳለሁ ብሎ የሚገምትበት ሰዓት ነው እና ማህበራዊ ሚዲያም በደንብ በዚህ አገልግሎት እና ስራ አጥ ወጣቶች በእንደዚህ አይነት ነገር እንጌጅ የሚያደርጉበት አንድ የክብር ጉዳይ ነው። ከተራ ስራ አጥነት ሰፈር ያሰለቸ ጊዜና የተሻለ ዋጋ የሚያስብ ስለዚህ ያ ነው። ሞቢላይዝ ተደርጓል። ሞቢላይዝ ያደረጋቸው አካል በምን ያነሳቸው በምን እነሱ ጋር ግን ያለው መግዜ ማስቡ ለራሳቸው የታጋይነት ዋጋ ለመስጠት ያላቸው ፍላጎት ነው። በተለይ በዚህ የፖለቲካ ጡዘት በበዛበት እና ዲስኮርሱ ጣሪያ በነካበት ሰዓት ላይ እንደዚህ አይነት መስዋዕትነት በጣም ተፈላጊ ነው። ዋጋ የሚያስሰጡን ነገር ብዙ ይሄ ነው ዋነኛ መፍትሄው። ከዛ በኋላ ፖለቲካው ደግሞ ብዙ ተቃውሞዎች የተወሰነ ፍሬ እያፈራ ነው። ለምሳሌ ያለፉት ዓመታት ተቃውሞ የመንግስት ሪፎርም አስከትሏል የሚል እምነት አለ በብዙ አምስ የሲዳማ ወጣቶች አደባባይ ወጣቸው ተቃውሞ ማሰማታቸው የሚሆን በማነጻቸው ትንሽ ተሰጥቷቸዋል የሚል እምነት አለ። ሌሎቹ ዞኖች ውስጥ ተመሳሳይ አይነት
አቶ በፍቃዱ የእነዚህ ወጣት ቡድኖች ጥያቄዎች የሚቀዱት በክልሉ ካሉ የብሔር ፖለቲከኞች በመሆኑ ልዩነቶቻቸው በክልሉ እንደሚነሱት ጥያቄዎችም ይወሰናል ይላሉ።
ስለዚህ ልዩነታቸው እንግዲህ በየሚወክሉት ብሔር በተባለው ብሔር ውስጥ ያሉ የፖለቲካ ጥያቄዎችን ነባር የሚሆኑ አዳዲስ የፖለቲካ ጥያቄዎችን መስተጋባታቸው ብቻ ነው። ወደ ደቡብ ክልል ስቴጅ በአሁኑ ሰዓት በተለይ የክልልነት ጥያቄ ነው የሚያነሱት ማለት ነው። የእጀቶ ይባል የነበረ ሲዳ ታላኝ ምስል የሚባለው ወላይታ ውስጥ አለ። እንደዚሁ ዘርማ የጉራጌ ውስጥ በፊት ገላይት ጥያቄዎች ተፈቶ ጀምሮ የሚንቀሳቀስ ቡድን ነበር። ስለዚህ እንደዚህ የወቅቱን ጥያቄ ከነባሩ ጥያቄ ጋር ቀላቅለው ግን ብሔርተኝነቱ በብሔር ውስጥ ያለው ጥያቄ የሚያስተናግዳቸው ጥያቄዎች ነው ማለት ነው።
ከብሔር ጥያቄ ልዩነቶች በዘለለም አንዳንድ ቦታዎች ላይ የአደረጃጀት ልዩነቶች እንዳሉም አቶ ወስቃቢ ገልጻሉ። ለዚህም እንደ ምሳሌ ፋኖና ቄሮን ያነሳሉ።
ፋኖስ በጣም ለባረድ ያለው ነገር ግን ቄሮ የሚባለው የወጣቶች ቡድን በተቃውሞች ኦሮሚያን በጣም ያስለቀለች ያንን ስታራለት ለመጣ ሲሞከር ነው ፋኖ ብለው ያሉት። ግን ያኛው ይህ የፋኖ ታሪክ የተለየ ታሪክ ነው። ይህ ከአርበኝነት ጋር የመጣ ታሪክ በጣም የተለየ ነው። አሁን ካሉት እንቅስቃሴ ይችላል ኦሮሚያ አካባቢ ራሳቸውን እንደ ቄሮ የሚጠሩ በጣም ብዙ አሉ ማለት ነው። ብሔርተኛ አጀንዳ ያላቸውና ያንን ብሔር ጥቅም አስጠብቃሉ በውድሚ በግድ ያሉ ወጣቶች የሚመሩት ንቅናቄ ና ሌላ ብዙ ይሄ መሰረታዊ የሚባል ልዩነት አላቸው ብያላት። ልዩነታቸው ያው ጥያቄያቸው ይለያያል። ምክንያቱም የብሔርተኞቹ ጥያቄ ስለሚለያቸው ከዛ ነው። ለምሳሌ አዲስ አበባ ባለቤትነት ጥያቄ ብሎ ሊያነሳ አይችልም። የኤጀቶ የቄሮች ጥያቄ ይሄ ምክንያቱም የኦሮሞ ብሔርተኞች ሲያከለክሉ የነበረው ጥያቄ ነው። በተመሳሳይ የፌዴራል ቋንቋ ይሁን ኦሮምኛ ብሎ ፋኖ ያነሳል ብለን አንጠብቅ።
አቶ ወስቃዱ እነዚህ ወጣቶች በተለያየ ጊዜ በሚያደርጓቸው ተቃውሞችና ግፊቶች ፖለቲካው ላይ ለውጥ ለማምጣት ቢችሉም በተለያየ የፖለቲካ ፓርቲዎች ተጽዕኖ ስር ከመሆን በዘለለ መሬት ላይ የወረደ ለውጥ እንዳላመጡ ጠቅሰው ለዚህ ትልቁ ችግር ደግሞ መደበኛና ህጋዊ በሆነ ሁኔታ አለመደራጀታቸው መሆኑንም ይጠቅሳሉ።
መደራጀት ነው ዋነኛው አላማው። ግን የጠራ ጥያቄ ራሱ የጠራ ጥያቄ እንዲኖር ራሱ ትክክለኛ ኦርጋናይዜሽን መኖር አለበት። አሁን ተረታተረች ልበለው እና በእውነታው መካከል ያለውን በግጹ አላስተዋል ብኝ ለማስቡ ቄሮ፣ ፋኖ፣ ዘማ ወዘተ የሚባሉ ድርጅቶችን እንደ እውነተኛ ድርጅት ነው እውነተኛ ደ የፖለቲካ ሊቃኑ የፖለቲካ መደራደሪያ አቅማቸውን ለማሳደግ ወይም ትልቅ አቅም ያላቸውን ለማስመሰል የሚመሯቸው የሆኑ በጣም የተደራጁ ድርጅቶች ያሉ ይመስሉ በትክክል የሚመሯቸው እንጂ ያን ያህል የተደራጀ ኢቨን ባይመዘገብም እንኳን በቅጡ የተደራጀ ኦርጋናይዜሽን የለም። ቄሮ የሚባል ኦርጋናይዜሽን የለም። ኢንፎርማል ሉዝሊ አሶሽየትድ ሶሻል ሚዲያ ላይ በተጻፈ ነገር የሚነቃነቅና በየሰፈሩ የተወሰነ እርስ በርስ ግንኙነት የኢንፎርማል ግንኙነት ያላቸው የወጣቶች ስብስብ። ስለዚህ ይህ የወጣቶች ስብስብ ተሰብስቦ አያውቅም በይፋ ምክንያቱ መክሮ አያውቅም። ጥያቄዎች እነዚህ እነዚህ ናቸው፣ ስለዚህ በዚህ መልኩ መልስ ማግኘት አለብኝ ብሎ አያውቅም። ስለዚህ ጥያቄዎቻቸው ራሱ ዝም ብለው አንዳንድ ልሂቃን አንዳንድ ጊዜ እነዚህ 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 ናቸው ጥያቄዎቹ ስንጠየቅ እንደዚህ እንደዚህ እንላለን ቄሮ ጥያቄ ይሄ ነው ይላሉ እንጂ ኢቨን በአራት አመት ፕሮቴስት ውስጥ መቼ ይሄ ነው ተብሎ በይፋ በኦርጋናይዜሽን ደረጃ በጥቅጡ ተመቆበት የተጠየቀ ጥያቄ። ግን ወጣቱ መሮጥ አነሰ፣ ወጣቱ ጭቆና በቃኝ አለ። ዳውን ዳውን ወያኔ ብሎ ያወጣት እዛ የኢሬቻው በልጭት ጊዜ ሲጮህ እና ከዛ ሌሎች ማብረት ዳውን ዳውን ወያኔ ወያኔ ውረድ ብቻ ያለውባል። ስለዚህ ወያኔ ውረድ ማለት ምን ማለት ነው ጥያቄ? ኦሮሚያ ክልል ውስጥ የሚያምስ ወጣት ቡጃኒ ውረድ ሲል ምን ማለት ነው? እነዛ ጥያቄዎች ግን በቅጡ አርቲክል ተደርገዋል። እያንዳንዱ ወጣት እየሰበሰብሽ መንገድ ላይ አንተ ምንድነው ላይ አንቺ ምንድነው ጥያቄ ምናምን እያሹ ጠያቄያች ተመሳሳይ መልስ ይገኛል ብሎ ማሰቡ ራሱ ይሳሳል። ስለዚህ ኦርጋናይዜሽን የለም፣ ጥያቄው በቅጡ የተጻፈ አይደለም።
በኢትዮጵያ ከ1960ዎቹ ጀምሮ የተማሪዎችና የወጣቶች ፖለቲካዊ ተሳትፎ በየጊዜው በሀገሪቱ ላይ ተጽዕኖችን ሲያሳርፍ ቆይቷል። ካለፉት 5 ዓመታት ወደዚህም ወጣቶች በየክልሎቻቸው የሚያደርጓቸው ፖለቲካዊ ተሳትፎዎች ጨምሯል። የወጣቶቹ ትግል ከ3 ዓመታት በፊት በኢህአዴግ ውስጥ የመጣውን አስተዳደራዊና መዋቅራዊ ለውጥ ጨምሮ የሲዳማን ክልል እስከ መሆን ድረስ ላሉት ሀገራዊ ለውጦች አብይ ሚና እንዳለውም ይነገራል። ይሁንና በተለያዩ ክልሎች ወጣቶች የሀገርን ሀብትና ንብረት በማውደም መንገድ በመዝጋት ወደ ሌላ ክልል የሚጓጓዙ ንብረትና እህልን በማገድ እንዲሁም ሌላኛው ብሔር ላይ ያነጣጠረ ጥቃትን በማድረስ ይከሰሳሉ። አቶ በፍቃዱ ኃይሉ ይሄ ሁሉ ሊሆን የቻለው ወጣቶቹ በህጋዊ መንገድ ሳይደራጁ በስሜት ብቻ እየተነዱ እንዲወጡ በሚያደርጓቸው የፖለቲካ ልሂቃን ሳቢያ ነው ይላሉ።
የሲቪል ተቃውሞ ወይም ተቃውሞ በአይን ኢትዮጵያ ውስጥ ሲቪል ድርጅቶች ቢሆኑ ተቋማት ቢሆኑ ኖሮ ለምሳሌ የኃላፊነት ስሜት ስለሚሰማቸው እንደዚህ አይነት እርምጃ አይወስድም ነበር። አሁን ግን ማን ምን አደረገ፣ እንዴት አደረገ፣ ለምን አደረገ የሚለው ምንም ተጠያቂነት የለም፣ ማቀድ የለም። በተጠቀሚ ዝም ብሎቻ ውስጥ ብቻ እንዲሁ ብሎ ጥፋት ካጠፉ በኋላ መመለስ ወይም ተቃውሞ ካሰሙ በኋላ መመለስ። ስለዚህ ነው ተቋማዊ ቅርጽ አለመኖሩ በዚህ ሁሉ በጊዜ ወደ ጊዜ እየተባባሰ ለመጣን ለውጥ እየዳረገ ያለው ማለት ነው። እና የፖለቲካ ሊቃኑ ጥሪዎችን የሚያስተላልፉበት መንገድ ለዚህ አስተዋጽኦ ያበረክታል። በብዛት የሚያስተላልፏቸው እና አደባባይ የሚያወጧቸው በቅርጹ ታስቦበት በታቀደ የተቃውሞ እንቅስቃሴ ሳይሆን በስሜት የተፈነቀለ ወይም በቁጣ የተቀሰቀሰ ተቃውሞ ነው። ስለዚህ ቁጣና ተቃውሞ ሲቀላቀሉ ነውጥ መከሰቱ ብዙም የሚያስገርም ነገር አለ።
በየክልሉ ያሉ ከ16 እስከ 24 ዓመት የእድሜ ክልል ውስጥ ያሉና ሰፊ ፖለቲካዊ ተሳትፎ የሚያደርጉት እነዚህ ወጣት ቡድኖች የመደራጀት ተነሳሽነት ቢኖራቸው እንኳን ከእድሜያቸው አንጻር በሲቪል ማህበር ለመደራጀት የሚያስፈልገው እውቀት እንደሌላቸው የሚያነሱት አቶ በፍቃዱ፣ ለዚህ ደግሞ ኃላፊነቱን የሚወስዱት መንግስትና መጠቀሚያ የሚያደርጓቸው የፖለቲካ ልሂቃኑ እንደሆኑም ይጠቁማሉ።
ቡድኖች በኢመደበኛነት ተደራጅተው ሁልጊዜ የተቃወሙ እንዲኖር ማድረግ ራሱ በጣም አደገኛ ነው። አንደኛ ለነሱ፣ ሁለተኛ ለሀገር ሲሆን ማለት ነው። አሁን እንደምናያቸው ስርዓት አልበኝነቶች እየዳረገ ያለው ይህ ኢመደበኛ ነው እንጂ ከሁለት መፈረዱ ማለት ነው። አንድም የፖለቲከኞቹ ጥያቄ አንግቦ አደባባይ እንዲወጡና መስዋዕትነት እንዲከፈሉ ይደረጋል። ነገር ግን ትንሽ የለውጥ ስስሎ ከላይ ሊቃኑ እየተደራጀው ለነሱ ግን ትሩፋት የለውም ማለት ነው። ከዛ የፖለቲካ ሊቃኑ መለሰው በተቋረ ቁጥር የመጣው ለውጥ ባላረጋቸው ቁጥር መለሰው ሞቢላይዝ ያደረጓቸው ጥቅሙ ይቀጥላል። ስለዚህ በጣም ለሀገር ይጎዳል፣ ለነሱ ቢሆን ይጎዳል ማለት ነው። በተመለሳቸው አስተማት ግን ለመደራጀት የተወሰነ ተነሳሽነት ብቻ ሳይሆን እውቀት የሚያስፈልጋል። እንዴት ነው የሚደራጁት? ከዛ በኋላ አላማ መቅረጽ ምናምን እና ለዚህ ብቃቱ የላቸው የሚያግዛቸው የለም። መዋቅራዊ ድጋፍ የተደረገላቸው መንግስት ይሁን ከገና ሌሎቹ እንዲሁ ለተለያዩ የፖለቲካ አላማ ያሰለፏቸው ሊቃን የሚደራጁበት መንገድ አላመቻቹላቸው፣ መንገድ አልጠረጉላቸው፣ ትምህርት አልሰጧቸው፣ ድጋፍ አላደረጉላቸው እንጂ በአሁኑ ሰዓት ጥሩ የተባለ የተመዘገበ የሲቪል ማህበር መኖር ነበር። ለዲሞክራሲ ለነፃነት ለሌላ አላማ ከታገለ እና የጠቅምነት አላማ ዲሞክራሲያዊ ከሆነ ያለ በአንድ ጀምር አይገኝም። የሆነ የስራ ለውጥ ወይም የሰዎች ለውጥ ስላለ ስለዚህ ያንን ከዚሁ ለማድረስ በተደራጀ መልኩ የሚሰሩበት የተጠናከረ መዋቅር ተቋማዊ አስተራጅው ህዝብን ያንን በማህበር ማስመዝገብ በጣም ያስፈልግ ነበር። በተመሳሳይ ሌሎችም ክልሎች፣ ሌሎችም ዞኖች እንደዚህ አይነት ነገር ማድረግ ያስፈልግ ነበረ እና ግን ያንን ማድረግ አልተቻለም እና በጣም ክፍቻቸውን ደግሞ ይህንን ማድረጋቸው ተቋም ከሆኑ መንግስትን ተጠያቂ ማድረግ አይላቸው ከፍተኛ ይሆናል መዋቅራዊ ይዞታቸው ይጠናከራልና ለመንግስት እንዲሆን ፈታኝ ነገር ያሉ። ስለዚህ ለመንግስትም መንግስትም ሊያደግ ይችላል። ኢመደበኛ ቡድን ከሆኑ በህገወጥነት ለማሰር ለመክሰስ
የወጣት ቡድኖቹ ጥያቄያቸው ተሰሚነት እንዲኖረውና ሁሌም የጥፋት ኃይልና የፖለቲካ ልሂቃን መጠቀሚያ ላለመሆን መደራጀታቸው አስፈላጊ ነው የሚሉት አቶ በፍቃዱ፣ ወጣቶቹ በሲቪል ማህበራት ቢደራጁ የሚያገኟቸውን ጠቀሜታዎች እንዲህ ያነሳሉ።
ወጣቶቹ እንግዲህ በሲቪል ማህበራት እንዲነጠሩት የሚጠቀሙት አንደኛ ተቋማዊ ጎኑ ለመቀት ስራቸውን መስራት ይችላሉ። መንግስትም ይሁን ሌላ አካል ብዙ እንዳያስተኘው ሊያዋክባቸው አይችልም። ምክንያቱም በህግ የሚታወቁ አደረጃጀታቸው ግልጽ ከሆነ ስራቸውን በግልጽ የሚሰሩ እና በተደራጀ ሁኔታ ጥላውሳ ግብ ሊያደርጉ ግብ ሊያሰብሱ የሚችሉበት ሁኔታ ስላለ ማለት ነው። በሌላ በኩል ተቃዋሚዎችም ቢሆኑ አላማ ብለው ያነገቡት ነገር ወይም ደግሞ ከመንግስት ከገዢ ፓርቲ ለይቶናል የሚሉትና ተቃዋሚ ያደረጋቸው አላማ ምናልባት በማህበራ በእነዚህ በሲቪል ማህበራቱ ሊጠነቀቅ ይችላል። ስለዚህ ተመጋጋቢ ነው የሚሆነው ማለት ነው። የሲቪል ማህበራት ለምሳሌ የፖለቲካ ተቃዋሚ ፓርቲዎች፣ አመራሮች ሲታሰሩ የሲቪል ማህበራት ናቸው የፈጥነቱ ይከታተሉ የሰባዮቹ ሰጥተሱባቸው ሆነ የሚያጋጥሙ ነበር። የምርጫዎች ሲካሄዱ ምርጫዎቹ ለማንም ያላደሉ ፍትሃዊ መሆናቸው የሚታዘቡት እነዚህ ሲቪል ማህበራት ናቸው። እና በቀጣይ ሲቪል ማህበራት መኖራቸው እነዚህም የወጣቶች ቡድኖች ለተለያዩ ደግሞ የክልሎችን ይዘቶችን መጥቶች ያስጠብቃሉ ይታመኑላቸዋል ተብሎ የሚታመኑ ከሆነ ሲቪል ማህበራት መመስረታቸው ለየትኛውም ወገን አይወጣም።
አቶ በፍቃዱ ኃይሉ ሲያጠቃልሉም የወጣት ቡድኖቹ ከስሜታዊነት በመውጣትና በማህበር በመደራጀት የሚያቀርቧቸው ጥያቄዎች በፖለቲካ ስነ ምህዳሩ ላይ ዘላቂ ለውጥ ለማምጣት የሚያግዝ መሆኑን በመጥቀስ በተለያዩ ክልሎች ያሉና ፖለቲካዊ ንቃት ያላቸው ወጣቶች ቆም ብለው ሊያስቡበት እንደሚገባም ጠቁመዋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
The voice of